ተመልካቾቻችን በዛሬው ዕለት ዕቅበተ እምነት የሚለውን መርሐ ግብራችን እናቀርባለን። በእናታችን ቅድስት ድንግል ማርያም ዘላለማዊ ድንግልና ዙሪያ እንግዳ ጋብዘናል። ወደ እንግዳችን እንሄዳለን። ስምና የስራ ድርሻ።
ስሜ መጋቤ ሐዲስ ሮዳስ ታደሰ እባላለሁ። በምስራቀ ፀሐይ ቀበና መድኃኔዓለም የትርጓሜ ሐዲሳት መምህር፣ እንደገና በአዲስ አበባ ዩኒቨርሲቲ በፊሎሎጂ ዲፓርትመንት እጩ ዶክተር ነኝ።
መልካም። የእናታችን ቅድስት ድንግል ማርያም ዘላለማዊ ድንግልና በመጽሐፍ ቅዱስ ውስጥ በብሉይና በሐዲስ እንዴት ተገልጧል?
ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅድስት ድንግል ማርያም ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ዘላለማዊት ድንግል እንደሆነች ታስተምራለች። ይህም መሰረቷ መጽሐፍ ቅዱሳዊ ነው። መጀመሪያ የብሉይ ኪዳኑን ብናይ ከአበይት ነቢያት መካከል በሁለቱ በኢሳያስና በሕዝቅኤል የዘላለማዊ ድንግልናዋ ነገር ተነግሯል። ኋላ አምሳሉን እንመጣበታለን። ለምሳሌ ኢሳያስ በምዕራፍ 7 ቁጥር 14 ላይ ከ500 ዘመን ቀደም ብሎ የተነሳ ነቢይ ሲሆን መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ቅድስት ድንግል ማርያም ድንግል የመሆኗን ነገር በትንቢቱ በምዕራፍ 7 ቁጥር 14 ላይ ናሁ ድንግል ትጸንስ ወትወልድ ወልደ ወትሰሚዮ ስሙ አማኑኤል፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች በማለት አማኑኤልን የምትወልደው እርሷ ድንግል መሆኗን ኢሳያስ አስቀድሞ ተናግሮላታል። ስለዚህ ከአበይት ነቢያት ደረቅ አዲስ ተብሎ የሚጠራው ይሄ ትንቢት ክፍል ነው። ሌላው ከአበይት ነቢያት መካከል ሕዝቅኤል ነው። ሕዝቅኤል በምዕራፍ 44 ላይ ከቁጥር 1 እስከ 2 ላይ ዘላለማዊ ድንግልናዋን ጠቅሷል። በተለይ ምን ብሏል? ዛቲ ወትጹታት ነበር። ኃይለ ቃሉን ብናነበው ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበረ። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል በማለት የዘላለማዊ ድንግልናዋን ነገር በተቆለፈች መቅደስ አይቷታል። የእስራኤል አምላክ ሳይከፍት ገብቶ ሳይከፍት ወጣ። መውጣቱ ብቻ ሳይሆን እኔ ወጥቼበታለሁና ለዘላለም ተዘግቶ ይኑር የሚል አዋጅን አውጆበታል። ስለዚህ ይቺ መቅደስ ቅድስት ድንግል ማርያም ናት። በሩ ዘላለማዊ ድንግልናዋ ነው። መቆለፊያው የማኅተመ ድንግልናው አምሳል ነው። የእስራኤል አምላክ ሳይከፍት ገብቶ ሳይከፍት ሲወጣ ማየቱ በኅቱም ድንግልና እንበለ ዘር ተጸንሶ የመወለዱ ምስጢር ነው። ደግሞ ማወጁ አይከፈትም፣ ሰው አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል መባሉ እናቱ 9 ወር ከ5 ቀን በማኅፀኗ የተሸከመችው እናቱ ድንግል ማርያም ማኅተመ ድንግልናዋ የማይለወጥ ዘላለማዊት ድንግል መሆኗን ሲገልጽለት ነበረና ይህንን ትንቢት አስቀድሞ ተናግሯል። ለዚህ ነው በርካታ ሊቃውንት ለምሳሌ እንደነ ቅዱስ ኤፍሬም አይነቱ ሆትሰ ድንግል ይእቲ እንተ ወለደት ለነ መድኅነ ሆትም ደጃፍም የተባለች መድኃኒታችን ኢየሱስ ክርስቶስን የወለደችልን ድንግል ማርያም ናት። እምድኅረ ወለደት ኪያሁ ነበረት በድንግልና ከመትካት እርሱንም ከወለደችው በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኑራለችና በማለት ሕዝቅኤል የተመለከታት የታተመች የተቆለፈች ይልቁኑ ደግሞ መለኮታዊ አዋጅ የታወጀባት እኔ ገብቼበታለሁ ሳልከፍት ገብቻለሁ ሳልከፍትም ወጥቻለሁ ብሎ ኢሳያስ አስቀድሞ ኢሳያስ በኋላም ሕዝቅኤል የተናገረላት ደጃፍ እርሷ እንደሆነች በብሉይ ኪዳን መጽሐፍ ተገልጾ እናነባለን። በሐዲስ ኪዳን ደግሞ ይህ ዘላለማዊ ድንግልናዋ በሉቃስ ወንጌልና በእመቤታችን ኃይለ ቃል ተረጋግጧል። ለምሳሌ ሉቃስ 1:26 ላይ ወንጌላዊ ሉቃስ ይጽፍልን በስድስተኛው ወር መልአኩ ቅዱስ ገብርኤል ስሟ ማርያም ወደ ተባለች ወደ አንዲት ድንግል መላኳን ይገልጣል። ማርያም ብቻ አላለም፣ ሀባቲ ድንግል ይላል። ድንግል ብሎ ድንግልናዋን የገለጠው እንጂ በቁሙ ማርያም አላለም። ስለዚህ ወንጌላዊ ሉቃስ የቅድስት ድንግል ማርያምን ድንግልና ድንግል በማለት ቅድመ ጸኒስ ጭምር ድንግል መሆኗን አስቀድሞ አስረግጦ ጽፏል። በኋላም በቅድስት ድንግል ማርያም ቃል ይህ ድንግልናዋ ተረጋግጧል። ለምሳሌ ቅዱስ ገብርኤል ተገልጦ እንደምትጸንስ እንደምትወልድ ሲነግራት ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል? ይህ ቃል ታላቅ ቃል ነው። ምን ማለቷ ነው? ወንድ ባለማወቅ በድንግልና ለመኖር ስለተሳልሁ ይህ እንዴት ይሆናል ማለቷ ነው። ሊቁ ምን ብሏል? ዘንተ ትቤ ድንግል በእንተ ዘያርገ ውስተ ልበ ህሊና ጓለመያው። ይህ ሰው የወንድ ሀሳብ ፈጽሞ በህሊናዋ ስለሌለ እኔ ከቶ አላደርገውም ማለቷ ነው። ጥያቄዋን እስቲ እንመልከት። እንዴት የሚለውን ቃል አታነሳብ ነበረ ይህ ሀሳቧ ባይኖር ኖሮ። በአንጻሩ ምን ትል ነበረ? መቼ ከማን ትል ነበረ? ይህን ግን አላለችም። እንዴት ይሆንልኛል? እኔ በድንግልና ለመኖር ተስያለሁ እንጂ ይህ ነገር ጸንሶ መውለድን እንዴት ይሆናል የሚልን ነገር ለመልአኩ ቅዱስ ገብርኤል በጠየቀችው ጊዜ ጽንሷም በግብረ መንፈስ ቅዱስ እንደሆነ መልአኩ ሲገልጥላት ነው መጨረሻም በቃሉ ተስማምታ እንደ ቃል ይደረግልኝ በማለት የተናገረችው። ስለዚህ በብሉይም በሐዲስም ያለውን ምስክርነት ይዛ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ቅድስት ድንግል ማርያም ዘላለማዊት ድንግል እንደሆነች ያው ትሰብካለች፣ ታስተምራለች።
በብሉይ ኪዳን መጽሐፍት የእናታችን የቅድስት ድንግል ማርያምን ድንግልናዋን በአምሳላት እንዴት ገልጠውታል?
ነቢያት በአምሳላት ከሰባት በላይ አምሳላት አሉ። የተወሰነውን ማንሳት እንችላለን። ለምሳሌ የመጀመሪያው አምሳል አዳም አባታችን ከእኅቱ ምድር መገኘቱ ነው። ልደተ አዳም ምድር ይሉታል ሊቃውንት። ይኸውም በዘፍጥረት 2:7 ላይ እግዚአብሔር አምላክ አዳምን ከድንግል መሬት ወይም ከምድር አፈር አበጅቶታል ይላል። አሁን ቀዳማዊው አዳም የተገኘው ያለ ዘር ያለ ግንኙነት ከታተመች ድንግል መሬት ካልታረሰች፣ ካልተቆፈረች፣ ካልተኮተኮተች፣ ዘር ካልወደቀባት ድንግል ምድር አዳም ተገኝቷል። ይሄ ምን ያሳያል? ዳግማዊ አዳም ጌታም ያለ ዘር ያለ ሩካቤ በህቱም ድንግልና ተጸንሶ በህቱም ድንግልና መወለዱን ያስረዳል። ይህ ብቻ አይደለም። ይቺ ድንግል መሬት የሁላችን አባት አዳምን ያስገኘችው፣ ድንግል ማርያም ደግሞ ያስገኘችው የሁላችን ፈጣሪ ዳግማዊ አዳም ኢየሱስ ክርስቶስም ነው። ይሄ ይታሰብ። ሌላው ከዚያ በተጨማሪ ከዚያሽ ካልታረሰች ድንግል መሬት ከአዳም በቀር ሌላ አልተገኘባትም። ከዘላለማዊት ድንግል ከቅድስት ድንግል ማርያምም ከዳግማዊ አዳም ከኢየሱስ ክርስቶስ በቀር ሌላ አልተገኘም። ዘላለማዊት ድንግልናዋን ይሄ ያስረዳል። ሁለተኛው አምሳል ሔዋን ከእህቱም ገቦ ከታተመ የአዳም ጎን ተገኝታለች። ጌታ በእህቱም ማኅፀን ለመወለዱ ምሳሌ በመሆኗ ይኸውም ዘፍጥረት 1:21ና ኩፋሌ 4:5 ላይ እንደምናነበው አዳም ተኝቶ ሳለ ከጎኑ አጥንት ነስቶ ያው ሔዋንን እሱን አስመስሎ አሳክሎ እግዚአብሔር ፈጠረ። በቦታው ደግሞ ስጋ መላበት ይላል። በተለይ እንደነ ቅዱስ ዮሐንስ አፈወርቅ እንደነ ቅዱስ ቄርሎስ ያሉ ሊቃውንት የሔዋንን የታተመ ጎን የቅድስት ድንግል ማርያም ድንግልና አምሳል አድርገው ተርጉመውልን እናነባለን። ምክንያቱም ሔዋን ከአዳም ጎን ከታተመ ጎን እንደተገኘች የክብር ባለቤት ኢየሱስ ክርስቶስም በህቱም ድንግልና ከድንግል ማርያም ተወልዷል። ይሄ አንድ ነው። ለዚህ ነው ቄርሎስ ምን ይላል? በከመ ይሐጽ አጽመ ገቦሁ ለአዳም ድኅረ ጸአተ ሔዋን እምኔሁ ከማሁ ይሐጽ ማኅተመ ድንግልና ኅለ ድንግል አመ ወለደቶ ለአባ አዳም በስጋዌሁ። አዳም ሔዋንን ሲያስገኝ ከጎኑ ጉለት እንዳላገኘው የአዳምን ፈጣሪ ጌታን በድንግልና በወለደች ጊዜ ማኅተመ ድንግልናው አልጎደለም ይላል። ይህ ብቻ አይደለም። አዳም ከታተመ ጎኑ ሔዋን ስትገኝ ህመም አልተሰማውም። ድንግል ማርያምም ዳግማዊ አዳም ኢየሱስ ክርስቶስም በድንግልና ስትወልደው ህማመ ወሊድ አልተሰማትም። ቄርሎስ ምን ይላል? በከመያ ህመሞ ለአዳም ሶበ ተነቅል አጽመ ገቦሁ ከማሁ ይረከበ ህማመ ወሊድ ለእማ አምላክ ገሊላዊት በማለት ያመሰጥረዋል ማለት ነው። ስለዚህ ከእህቱም የአዳም ጎን ቅድስት ድንግል ማርያም መወለዷ ከእህቱም የአዳም ጎን ሔዋን መገኘቷ ቅድስት ድንግል ማርያምን በእህቱም ድንግልና አምላክን ጸንሳ የመውለዷ ምሳሌ አድርገው ሊቃውንት ጽፈውልናል፣ አመስጥረውታል። ሌላው ዘፍጥረት 22:1-3 ላይ ያለው ቃል ነው። የታተመች አረግ ቤዛ ይስሐቅ በግ ከእህቱም ጉንደጽ ተገኝቷል። ቤዛ ዓለም ክርስቶስም በእህቱም ማኅፀን ከድንግል ማርያም ተወልዷል። ይሄ ሌላው ሶስተኛ አምሳል ነው። ሌላው ዘጸአት 17:1-7 ላይ ለእስራኤላውያን ከታተመ አለት ላይ ውሃ አፍልቆ ምሳሌውን ገልጦላቸዋል። ከእህቱም ኮክ ከታተመ አለት ለእስራኤል ውሃ ፈልቆላቸው መጠጣታቸው ለእስራኤል ዘነፍስ ለምእመናንም ስትየ ጽምዋን የተጠሙት መጠጣቸው የሚሆን ማኅየወት ኢየሱስ ክርስቶስም በእህቱም ማኅፀን ለመወለዱ ምሳሌ አድርጎ ትቶታል። ለምሳሌ አምብሮስ የተባለ ሊቅ አለ። ከ339-374 እንዲህ ብሎ የተረጉመዋል። ድንጋዩ ውሃ ማፍለቁንና የባህሩ ሞገዶች እንደ ግድግዳ ጸንተው እንዲቆሙ መደረጋቸውን ብናነብ አለ ድንግል በድንግልና መውለዷን ለማመን የሚከብድ ነገር አይሆንም ይላል። ያ ከታተመ አለት ውሃ እንደተገኘ በህቱም ድንግልና ጸንሳ በህቱም ድንግልና የህይወቷ ኢየሱስ ክርስቶስን ወልዳለች። ሊቁ ጊዮርጊስም እንዲህ ይላል፣ ነቀሃሊ በማጥባት ያለ ድንግል እንተ ይታምር ብእሴ ወበዝ አይመርነ ከማምላክ ውቱ ዘተወልደ ምኔሃ፣ ወንድ ከማታው ከድንግል ጡቶች ወተት ፈሰሰ፣ በዚህም ከእርሷ የተወለደው የባህሪ አምላክ እንደሆነ አወቅን ካለ በኋላ ከኮሬ ባለት ውሃን ካፈለቀው በቀር ከድንግል ጡቶች ወተትን ማንቃት የሚቻለው የለም አለ። አስቀድሞ ከኮሬ ባለት ላይ ውሃ አፈለቀ፣ ኋላም ደግሞ ከድንግልና ጡቶቿ ወተትን አፍልቆ ጠባው ብሎ ይሄ ሊቅ ያመሰጥረዋል። ሌላው ምሳሌ ምንድን ነው? የሰሎሞን የታተመች የውሃ ጉድጓድና የተቆለፈች ገነት ናት። ይኸውም በመኃልየ 4 ከ12 እስከ 13 ገነት እጹት እህቴ መርዓት፣ ገነት እጹት ወአዘግት ትምት ይላል። እህቴ ሙሽሪት የተቆለፈች ገነት፣ የተዘጋች ገነት፣ የታተመች ጉድጓድ ናት ይላል። ያቺ የአትክልት ስፍራ በውስጧ ተክልን ይዛለች፣ ታጥራለች፣ ተቆልፋለች። ውሃን የያዘችዋም ጉድጓድ ደግሞ ታትማለች፣ ተቆልፋለች። ድንግል ማርያምም የሕይወት ተክል ኢየሱስ ክርስቶስን የሕይወቷ ኢየሱስ ክርስቶስን በማህፀኗ ተሸክማለችና ይዛለች፣ በድንግልና ወልዳለችና ዘላለማዊት ድንግል መሆኗን በተቆለፈች ገነት በታተመች የውሃ ጉድጓድ ገልጦታል። ለምሳሌ ከሊቃውንት አባ ጽጌ ድንግል ሲያመሰጥረው ምን ይላል? ሰማዩ ኪነቢያት ለሪው ህዋተ ገነተ ጽጌ እጹተ ሆተ ምስራቅ እትምተ እግዚአብሔር ወሀበ ለቤተ ዳዊት ትእምርተ ትንቢተ ይላል። ከምትጽንሲ ድንግል ወትወልድ ህይወተ ኢሳያስኒ ነገረ ክሱተ። የተሰወሩ ምስጢራትን ያዩ ነቢያት ለምሳሌ የተዘጋች የአበባ ገነት፣ የታተመች የምስራቅ በር አሉሽ ይላል። ሕዝቅኤልን ሰሎሞንን አጣምሮ ድንግል በድንግልና ህይወትን እንደምትጸንሽና እንደምትወልጅ እግዚአብሔር ለዳዊት ቤት ምልክትን ሰጠ፣ ትንቢትን አናገረ፣ ኢሳያስም በግልጽ ተናገረ በማለት አመስጥሮታል። ስለዚህ ይሄ ሌላው አምሳሉ ነው። ሌላው አምሳሏ በኢሳያስ 29 ከ11 እስከ 12 የኢሳያስ የታተመች መጽሐፍ ትባላለች በሊቃውንት። እመቤታችን መጽሐፉ ለኢሳያስ ይለዋታል ሊቃውንት። የድንግልናዋን ነገር ኢሳያስ እንዲህ ይላል፣ ራእዩም ሁሉ እንደ ታተመ መጽሐፍ ቃል ሆኖባቸዋልና ማንበብን ለሚያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱ ታትሟልና ማንበብ አልችልም ይላቸዋል። ደግሞ መጽሐፉን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል ይላል። ለአዋቂውም ላላዋቂውም ጭንቅ ስለሆነች ስለታተመች ደብዳቤ ጽፏል። አሁን እዚህ ላይ የምናየው ያቺ ቃል የተጻፈባት መጽሐፍ ወይም ደብዳቤ ማንም የማይከፍታት ገልጦም የማያነባት ሊያነባትም የሚችል እንደሌለ ኢሳያስ እንደተናገረ የሕይወት ቃል ኢየሱስ ክርስቶስም በማህፀኗ የተሸከመች ቅድስት ድንግል ማንም ሊደርስባት የማይችል ዘላለማዊት ድንግል መሆኗን ኢሳያስ ገልጧልና ድንግልናዋን አይተው ሊቃውንት የኢሳያስ መጽሐፉ ብለው ይተረጉሙታል። ይሄ እንግዲህ በርካታ የብሉይ ኪዳን አምሳላት ነው እዚህ ላይ የምናየው።
መልካም። ሊቃውንት ስለ እናታችን ቅድስት ድንግል ማርያም ዘላለማዊ ድንግልና ያሉት ነገር አለ?
አምሳላቱን ነው። አምሳላቱን ከሆነ በብዙ መልኩ ማየት ይቻላል። እንደው አንኳር አንኳሩን አራቱን በተለይ በሊቁ በቅዱስ ያዕቆብ ዘልበረዳ የተናገሩትን ላንሳ። ለምሳሌ ፊት ለፊት ስንተያይ የእርሶ መልክ እኔ አይን ውስጥ ይታያል፣ ያዩታል፣ መልኮትን በእኔ አይን ውስጥ
ይንጸባረቃል።
አይኑ ብሌን ውስጥ ሲታይ ግን አይን አልፈሰሰም።
እውነት ነው።
ይሄ አንድ ነው። ሁለተኛ ፀሐይ በመስታወት ውስጥ ጨረሯ ገብቶ መስታየቱ በተዘጋ መስታየት ውስጥ ጨረሯ ውስጥ ይገኛል፣ መስታየቱ ግን አልተሰነጠቀም።
እውነት ነው።
ፊታችንን በመስታወት ስንመለከት መስታወቱ አልተተረተረም፣ ገጻችን ግን በውስጥ ይታያል። አራተኛ ስራ ስንሰራ ከግንባራችን ወዛችን ወይም ላባችን ይፈሳል፣ ይወጣል፣ ግን ግንባራችን አልተተረተረም፣ አልተሰነጠቀም። አሁን እነዚህ ግዙፋን የሆኑት የርቀትን ስራ ሲሰሩ እናያለን። ረቂቅ ዘእም ረቂቅ የሆነውም የእናቱን ማኅተመ ድንግልና ሳይጥስ ተጽንሶ ሳይጥስ ተወልዷል በማለት ያዕቆብ ዘእልበ ረዳእ ተናግሯል። በጣም ደግሞ የሚያስደስተው የጀሮም ትምህርት ነው። ምን አለ? እናንተስ አለ ጌታችን እንደምን በድንግልና እንደተወለደ ከወለደችውም በኋላ እንደምን ድንግልናዋ እንዳልተለወጠ ማወቅ ትሻላችሁን ይላል። አሁን ምሳሌ ያመጣል። አስቀድማችሁ ደጆች ተዘግተው ሳሉ ጌታችን ገባ የሚለውን ቃለ ወንጌል ታነቡ ዘንድ እማልዳችኋለሁ ይላል። ዮሐንስ 20 ከ19 እስከ 26 ደጆቹ ተዘግተው ሳሉ ጌታ ገባ ይላል። ምን አለ ይህ ሊቅ? ይህን ቃል የሚጠራጠር የለም። ደጆቹ ተዘግተው ሳሉ የገባው ምትሃት ወይም መንፈስ አልነበረም አለ። ፍጹም ሰውነት ያለው ፍጹም ሰው እንጂ። ከዚያም ምን አለ? ፍጹም ሰው ፍጹም አምላክ የሆነው ፍጹም ትስብእት ነው የተዋሃደው፣ ስግው ቃል ነው የተገለጠው። ምን አላቸው? እጆቼ እግሮቼን እዩ፣ ለመንፈስ ስጋና አጽም የለውም፣ ዳሳችሁ እዩ አላቸው ይላል። እና ጌታችን ስጋና አጥንት ነበረው።
ወደ ቤት ሲገባም ደጆቹ ዝግ ነበሩ። ስጋና አጥንት እንደምን በተዘጋ ደጅ ገቡ። ደጆቹ ተዘግተዋል። ሲገባ ባናየውም ጌታችን ገባ ይጠይቃል። ቤት በኩል ገባ። ሁሉም ተዘግተዋል። የሚገባበት ምንም አይነት የተከፈተ በር አልነበረም። እንደምን እንደገባ ማንም የሚረዳው ባይኖርም ገብቶ በመሐከላቸው ቆሞ ሰላም ለእናንተ ይሁን አላቸውና ይሄንን እናንተ ኃይለ እግዚአብሔር ነው ትላላችሁ አለ። በተመሳሳይ መልኩ ይህንን ኃይለ እግዚአብሔር እንዳላችሁ በህቱም ድንግልና ጸንሳው ስትጸንሳውና በህቱም ድንግልናዋ ሳትለወ ስትወልደው ኃይለ እግዚአብሔር ነው በማለት አማራጭ የሌለው ምስክርነት ነው ይላል። ይሄ እንግዲህ የጀሮ ምሳሌ ነው።
ዘላለማዊ ድንግል የመሆኗ ምስጢር ምንድነው?
ሶስት ምስጢራት አሉ። አንደኛው በጣም ጠንካራ ላይ ሆኑ የዶግማ ትምርቶች ናቸው። እነዚህ ሊቃውንት ሲተረጉሙ አንደኛው ምሳሌ እንዲህ ብለውታል። እስመ እግዝእትነ እሰ ኮነት ማህደረ ለመንፈስ ቅዱስ ወበእንተዝ አልባቲ ጸኒሰ ጽንስ ከመካለ አታንስት። እመቤታችን የመንፈስ ቅዱስ ማደሪያ እንደመሆኗ መጠን እንደ ሌሎች ሴቶች በዘርበሩ ካቤ መጽነስ በአደብ እሲ መዳሰስ የለባትም። ለምን? የመንፈስ ቅዱስ ማደሪያ ስለሆነ።
እውነት ነው።
መተርጉም አለ አንድ ክሮማቲዩስ የሚባል የጥንት ሊቅ ነው። ምን ይላል? ይህን የመሰለ አለ መለኮታዊ ምስጢር ከተደረገላት በኋላ ስግው ቃልን ከወለደች በኋላ እንዴት ጾታዊ ግንኙነት ሊኖር ይችላል? ለምሳሌ አለ በዘመን ብሎ የነበረችው ማርያም እህተ ሙሴ ሰማዩን ጸዳል አይታለች፣ አምደ ደመናውን አይታለች፣ 11ቱን ተአምራት አየ። ከዛ በኋላ ግን በድንግልና ጸንታ ኖረች እንጂ ከወንድ ጋር አልተገናኘችም ይላል። ማርያም እህተ ሙሴ ያን ሁሉ ነገር ካየች በኋላ እንዴ ታዲያ በዘመን ወንጌል ያለችው የአምላክ እናት ድንግል ማርያምማ እንዴት አይላል? ያቺ ድንግልናዋ ሳይለወጥ አምላክን የወለደች በደመና ሳይሆን በማህፀኗ የተሸከመችው ድንግል ማርያም በግብር ተዋውቃለች ማለት ጭራሽ አሳማኝ አይደለም ይላል። ለመናፍቃን መልስ ሲሰጥ ኖህ ይላል ከእግዚአብሔር ጋር ከተነጋገረ በኋላ ከሚስቱ ጋር በግብር ተዋወቀ አይልም። በተመሳሳይ መልኩ አረጋዊ ዮሴፍ አምላኩን ፈጣሪውን ከወለደች በኋላ እንዴት በግብር ቀርቧል ይባላል ብሎ ለመናፍቃን ስህተት መልስ ይሰጣል። ይሄ አንደኛው ነው። ሁለተኛ የአብ ምሳሌ ስለሆነች ነው። ሊቃውንት ምን ይሉታል? ወበእንተ ዘኮነት ምሳሌ ሁላብ እስመ የኮነትን ከወላዲተ ሰብ ዘእንበለ እሙ ለስግው ቃል። ወደ አማርኛ ስንመልሰው ሁለተኛ የአብ ምሳሌ ስለሆነች አሉ ሊቃውንት ከስግው ቃል በቀር ለሩቅ ብእሲ ለፍጡር እናት መሆን በባህሪያ ሁለተኛ መውለድ አትችልም። ለአብ እንዳይቻለው እሱ ቅድመ ዓለም ተቀዳሚ ተከታይ የሌለው አንድያ ልጁ ነው። እሷም ተቀዳሚ ተከታይ አንድ ብቸኛ ልጅ ለአብ እንዳይቻለው ለእሷም አይቻልም። እንደውም ምን አሉ? በውኑ አሉ በሊቀ ጳጳስ መንበር ቀሲስ በንጉሠ ነገሥት ዙፋን መኮንን እንዴት ደፍሮ ይቀመጣል? በተመሳሳይ መልኩ እሳተ መለኮት ባደረበት ማህፀን እንዴት ሩቅ ብእሲ ሊያደር ይችላል? አንድ ሰአሌ ሕፃናት የተባለ ጌታ በተሳለበት ሰሌዳ በተቀረጸበት ስፍራ ሊቀረጽ አይታሰብም። አውደ ማህፀኑ አስቀድሞ የመለኮት አዋጅ ታወጆበታል። ዛቲ ሆት ጹታት ነበር ተዘክታ ትኖራለች። ይሄ ሁለተኛ ያምሳሌ ስለሆነች ነው። ሶስተኛው አፈወርቅ እንደገለጠው ነው። ዮሐንስ አፈወርቅ ምን ይላል? ወሶበሄ ወለደቱ አቀበ ድንግልና ዘእንበለ ርኩስ በጽንሳ መንክር ትኩን መራሄ ተለሃይማኖት አባይ። ስለዚህ ነገር አለ ማህተመ ድንግልናዋን አጸና ያለመለወጥ ድንቅ በሚሆን ጽንሷ ለደገኛው ሃይማኖት መሪን ትሆን ዘንድ። ምን ማለቱ ነው? ዶግማ ነው። ድንግል ወእም ስትባል ትኖራለች፣ ልጇም አምላክ ወሰብ ሲባል ይኖራል። ስትወልደው ማህተመ ድንግልናዋ እንዳልተለወጠ እሱም ሰው ሲሆን ባህሪ አምላክነቱ አልተለወጠም። ይሄ የተቆራኙ የማይበጠሱ የማይለያዩ የተሰናሰሉ ምስጢሮች ናቸው። እርሱ ባህሪ አምላክ የጸና እንደሆነ እርሷን ድንግልናዋን አጽንቷል። እሱ አምላክ ወሰብ ይባላል ለዘላለም፣ እሷም ዘላለም አምላክ ድንግል ወእም ትባላለች። ይሄ እንግዲህ ምስጢሩ ነው።
በጣም በዘመናችን መናፍቃን የበኩር ልጇን እስከምትወልድ ድረስ አላወቃትም የሚለውን የማቴዎስ 1:25 ቃል ይዘው ባልሆነ መንገድ ይተረጉሙታል። እርሱ ይህን ትርጓሜ እንዴት ነው የሚያዩት?
አዎ፣ አሁንም በተለያዩ ጽሑፋቸው ብዙዎችን የሚያሰናክሉበት ነው። ይሄ ቃል በደንብ መታየት ይገባዋል። በኩር ምንድን ነው? እስከ ምንድን ነው? አላወቃትም። ለይቶ ማየት ይገባል እንደየ ምልከታው። አሁን በኩር የሚለውን እስቲ እንይ። ንጹፎቻቸውንም አያለው። በኩር ማለት መጀመሪያ ማለት ነው።
በእንደ መጽሐፍ ቅዱስ ትርጓሜ ወይም የናቱን ማህፀን አስቀድሞ የሚከፍት ወይም ቀድሞ የሚወለድ ማለት ነው። መጽሐፍ ቅዱስ ስለ በኩር ምን ይላል? በኩር ለማለት የግድ ተከታይ መኖር አለበት? እስቲ እንየው። ዘጸአት 13:2 ላይ እግዚአብሔር እንዲህ ይላል፣ በእስራኤል ልጆች ዘንድ ከሰውም ከእንስሳም ማህፀንን የሚከፍት በኩር ሁሉ ለኔ ይቀድስልኝ የኔ ነው አለ። ይሄ ላይ ምንድነው የሚለው? ማህፀን የሚከፍት ብቻ አለ እንጂ ተከታዮች ያሉት ወይንም የሌሉት አላለ። ስለዚህ በኩር ለማለት የግድ ተከታዮች ይኖሩት ማለት እንደማይቻል ነው መጽሐፍ ቅዱስ አስረግጦ የተናገረው። ዘይፈት ማህፀንም ወይናቱም ማህፀን የሚከፍት ብቻ ነው ያለው እንጂ ተከታይ ይኖረዋል ተባለ። አንድ ሄልቪደስ የሚባል መናፍቅ በኩር ከተባለ የግድ ተከታዮች መኖር አለበት የሚል የስተት ትምህርት አስተምሮ ነበር። ጀሮም የተባለ ሊቅ ሲመልስለት ምን ይላል? መልሱን እንዳለብን አስቀምጠው፣ ብቻኛ ልጅ ሁሉ የበኩር ልጅ ነው አለ። ትክክል ነው። በኩር ሁሉ ግን ብቻኛ ልጅ አይደለም። ነገር ግን እንደምንረዳው በኩር የሚለው ቃል ተከታዮች ብቻ ላሉት አይደለም፣ ተከታዮች ለሌሉት ጭምር ነው። ለምሳሌ አለ በኩር የተባሉት ተከታዮች ወንድሞች ያላቸው ናቸው ከተባለ ተከታይ ሌላቸው በኩራት አይባሉም ማለት ነው። ይሄ ደግሞ ስተት ነው። ስለዚህ አለ ለበኩራት የሚፈጸመው አገልግሎት አይመለከታቸውም ማለት ነው በማለት ከቅዱሱ መጽሐፍ አስተሳሰብ ይወጣ እንደሆነ ነው።
አንድ ወልደውም
ማይደግመዋል የበኩር ልጅ ነው። የግድ ተከታይ መኖር አያስፈልገው። ለምሳሌ ጌታ ሉቃስ ላይ ምንድን ነው በአርባ ቀኑ እናቱ ይዛው ወደ ቤተ መቅደስ ሄደች ይላል። እራሱ ያን ስርዓት ለመፈጸም ይላል የበኩር ስርዓት ተከታይ አልነበረውም ጌታ በአርባ ቀኑ። ይሄ ነው። ሌላው በጣም የሚገርም ኃይለ ቃል ነው ይሄ ሊቅ የተናገረው። ዘጸአት 12:29 ላይ ከፈርዖን በኩር ጀምሮ በግዞት እስካሉት ምርኮች በኩር ድረስ መልአከ ሞት የግብፃውያንን በኩር ሁሉ መታ ይላል። ታዲያ ተከታይ ላሉት ብቻ ከሆነ እነዛ አልተረፉ ብቸኛዎቹ ጭምር። ስለዚህ አጥፊው ወይም መልአከ ሞት ተሳስቷል ማለት ነው ወይ ብሎ ይጠይቅለታል። መልስ የለውም። ስለዚህ የበኩር ልጅ ማለት የእናቱን ማህፀን መጀመሪያ የከፈተ ማለት እንጂ ተከታይ ይኖረው ማለት አይደለም። እነሱ እንደሚሉት አይደለም።
አንድ የወለዱት ግብፅ ላይ አንዱ ያሞተባቸዋል።
አንዱ ሞቷል በኩር ስለሆነ። እንደውም ለጌታማ ከሆነ ለአብነት በሰራው ስራ ሁሉ በኩር ተብሏል። ለሱ እንደውም አላቀን ካየ ነው ሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል። እንደገና ደግሞ ከሙታን በኩር ነው ይላል ቆላሲስ 1:18 ሙስና መቃብርን አጥፍቶ በመነሳቱ። እዛው ቆላሲስ 1:15 ላይ ቀዳማዊነቱን ሲገልጽ ከፍጥረት ሁሉ በፊት በኩር ነው ብሎ ቀዳማዊ አምላክ መሆኑን ገልጿል። ስለዚህ በኩር የምትለው ቃል እዚህ ላይ እንሰራት። እስከ ሲያታልሉ ወይም ሲያስመስሉ እስከሚለው ቃል ለተወሰነ ለተቆረጠ ብቻ አድርገው ነው ጥቅሶቹን ለቅሞ የጻፉት። መጽሐፍ ቅዱስ ቀጣይነት ላለው ጭምር እስከን ይጠቀማል። ጥቂት ነገሮችን ብቻ እንይ በጣም ብዙ ስለሆነ። ዘፍጥረት 8:7 ላይ ኢተመይጠቋ እስከ አመነት ገማያይ ቁራው ሰደደው ይላል። እርሱም ከውሃ ከምድር ላይ እስኪደርቅ ድረስ ወዲያው ዲበር ነበር አለ። እስኪደርቅ ካለ ከደረቀ በኋላ ቁራው መብረር አቆመ ወይ?
አላቆመም።
ወደ ኖህ ፈጽሞ አልተመለሰም ማለት ነው። እንደገና ዘዳግም 34:5-6 ይላል ሙሴ በመዋም ምድር በሸለቆ ውስጥ ተቀበረ እስከ ዛሬ ድረስ መቃብሩን ማንም አላወቀውም ይላል።
ከዚያም በኋላ
አልታወቀም ፈጽሞ አልታወቀም ነው።
ፍጻሜ የሌለው
እስከ ሁለተኛ ሳሙኤል 6:23 የወለደት ሚልክ ወል እስከ አመሞተት ይላል። ከሞተ እንግዲህ ከወለደሽ በኋላ ከሞተሽ በኋላ ልጅ እንዴት ይወለዳል? ፍጻሜ የሌለው እስከ ነው። የሐዲሳቱን ንባብ ደግሞ እንመልከት። የብሉይ በጣም ብዙ ነው። እስከ ዓለም ፍጻሜ ከእናንተው ጋር ነኝ ይላል ማቴዎስ 28። ከዓለም ፍጻሜ በኋላ ከነሱ ጋር ሆነም ማለት ነው።
እንደውም ለዘላለም
ቁጥር ለሌለው ዘመን። አንደኛ ጢሞቴዎስ 4:13 ደግሞ መልእክታትን ብናይ እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ ይላል። እስክመጣ ነው ያለው። ከመጣ በኋላ አይጠነቀቅም ጢሞቴዎስ? አያስተምርም? ፍጻሜ የሌለው እስከ ነው። እና ይሄን ነገሮች ሁሉ ስናይ እስክትወልድ ድረስ አላወቃትም የሚለው ፍጻሜ የሌለው እስከ ሲሆን አረጋዊ ዮሴፍ የፈጣሪው እናት መሆኗን በማወቅ እርሷንም በመጠበቅ ከማገልገል ውጪ ፈጽሞ በሌላ ግብር አላወቃትም ብሎ ፍጻሜ የሌለው ነው። አላወቃትም ምን እንይ እስቲ? በእውነት እነሱ እንደሚሉት ነው ወይ? አንዳንዴ እንደ ስጋዊ ሳቤ ስለሚመሩበት ነው። እስቲ ሉቃስ 2:42-43 እንመልከት። የ12 ዓመት ልጅ በሆነ ጊዜ ይላል እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበረ። ዮሴፍም እናቱም አላወቁም ነበር ይላል። እንዴ
ያለማወቅ ምንድነው?
ያለማወቅ ምንድነው? ቀጥታ እንዴት ወደ ሌላ ተደርጎ ይተረጎማል? ይሄ በጣም ትክክለኛውን ፍቺ ዘን መተርጎም ስንችል ነው የመጽሐፍ ቅዱሱ ትክክለኛው ትርጉም የሚሰጠን። አላወቀውም የሚለው አንድ አላወቃትም ይያይመራ የሚለው የሰማይ መላእክት ተገልጠው ክብር ለእግዚአብሔር በአርያም ይሁን ሰላምን መድር በመድር ለሰውም በጎ ፈቃድ ሲሉ ያያቸዋል። አንድ ሰባ ሰገል እጅ መንሻ ይዘው ሲገብሩለት ያያቸዋል። ሁለት እረኞች የመላእክቱን የምስራች ቃልን ሰምተው ሲዘምሩ ሲያመሰግኑ አይቷቸዋል። ይህንን እስኪመለከት ድረስ በነቢዩ በኢሳይያስ የተነገረላት ድንግል እርሷ መሆኗን በቅጡ አልተረዳም።
ኮከብ ዝቅ ብሎ ላይ ላይ ወርዶ ነበር።
አዎ ከመስማት ማየት ስለሚበልጥ ማለት ነው። በጣም አራቆ የተረጎመው ሊቁ አባ ጊዮርጊስ ነው። እስቲ በጣም ትርጓሚውን እንየው እስቲ። መጽሐፈ ምስጢር ላይ ምን ይላል? የድንግል ጽንሷን ባለማወቅ ይተረጎማል። ከዚህ አስቀድሞ አለ እስከወለደችበት ጊዜ ድረስ የአብልሽ በድንግልና እንደጸነሰችው አላወቀም። ከወለደችው በኋላ ማህተመ ድንግልና እንደተገኘ አገልጋዩዋ ዮሴፍ ስትነግረው ያን ጊዜ በድንግልና እንደጸነሰች አወቀ። የሰማይ ሰራዊት ወደ በረቱ መጥተው ሲሰግዱላቸው የአምላክ እናት መሆኗን ተረዳ ይልና እረኞች ከመንጋቸው ጠቦት ሲያቀርቡለት ቢያቸው ከእርሷ የተወለደው የሰዎችም የእንስሶችም ጌታ እንደሆነ አወቀ። በጣም ጥሩ ነው። ሰባ ሰገል ወርቅ ዕጣን ከርቤ ይዘው ሲያቀርቡለት ደግሞ የነገስታት ንጉስ መሆኑን አወቀ። እሷ ደግሞ የነገስታትን ጌታ እንደወለደችው አወቀ። ሰሎሜ የድንግልን አንቀጸ ስጋ በዳሰሰች ጊዜ የሰሎሜ ጣቶች ቢቃጠሉ ያን ጊዜ የእሳት እናት እንደሆነች አወቀ። እንደገና ደግሞ ሰሎሜ ህፃኑን ስትዳስሰው ጣቶቿ ሲድኑ ቢያይ ድንግል ህይወትና ህይወትን የሚሰጥ የእርሱ እናት እንደሆነች አወቀ ይላል። ይሄ ነው። ሌላው ሊቃውንት ማርላቀው ሲፈቱት መልኳን ጭምር በአንድ ህብረ መልክ ጭምር ይትየለ ጥብረ ገጻ ለድንግል በእንታህሉ አምላክ ውስጥ ተከርሳ በዋመታ ይመለምል ከመጽየ ገነት። አንዳንዴ እንደ ገነት ተክል ትለመልም ነበር፣ አንዳንዴ እንደ ናርዶስ ትነጻበት ነበር፣ እንደ ሮማን ትቀላ ነበር። ወቡ አመት ጸድል ከመጽየ ረዳ እንደ ጽየ ረዳ ቀይ ሆና ትታየው ነበር። ትርጓሚ ወንጌል ላይ እና እያያት መልኳ እየጠፋው ማርያም እያለ ይፈልጋት ነበር ይላሉ ሊቃውንት። እንግዲህ ብዙ ብረ ትንቢት የተነገረለት ብዙ ብረ አምሳል የተመሰለለት እርሱ በማህፀኗ እንዳለ ለማጠየቅ ህብሯን ለዋውጦታል። ያን ጊዜ ዮሴፍ አላወቃት መልኳንም ጭምር አልተረዳም ለማለት ነው። እንኳን ሙሴ ቀርቶ እንኳን ድንግል ማርያም ትቅርና ሙሴ እንኳን ዘጸአት 34 ከደብረ ሲና ከጌታ ጋር ተነጋግሮ ቢወርድ ፊቱን ማየት እስራኤላውያን አቅቷቸው ተገልበብለነ ብለውታል። እና የጻሃይ ጽድቅ ሰሌዳ ይሏታል ሊቃውንት በዚህ የተነሳ።
በመጽሐፍ ቅዱስ ላይ የጌታ ወንድሞች የሚል ተጽፏል። ወንድም የሚለው ቃል እንዴት ይተረጎማል?
አው ብዙ ይሄን አንስተው ይከራከሩበታል። ይሄ አዲስ ኪዳንን ካለማወቅ የሚመነጭ መስለኛል። አንደኛ በመጽሐፍ ቅዱስ ወንድም የሚለው ቃል አዲስ ኪዳን በግሪክ ቋንቋ ነው የተጻፈው፣ በጽር አዴልፎስ ይባላል። በጣም ሰፊ ትርጉም አለው። ወንድም ወይም ግማሽ ወንድም ማለት አይደለም። ትንታኔውን እናያለን። እህት ደግሞ በግሪክኛ አዴልፌ ትባላለች፣ በብዙ አዶልፎ ይባላሉ። በጣም ብዙ ትርጉም አለው። አሁን እስቲ እነዚህን የተወሰኑትን ብቻ እንይ። በመወለድ ወንድምነት አለ። ግማሽም ሊሆን ይችላል፣ ሙሉ ሊሆን ይችላል። ይሄ ብዙ ቦታ አለ። ሌላ በወገን ራሱ ከአንድ አብርሃም ወገን ስለተገኙ ወንድማማቾች ይባላሉ እስራኤላውያን። ይሄን ለማስረዳት አንድ ጥቅስ ብቻ ነው እንጂ ብዙ ነው። ለምሳሌ የሐዋርያት ሥራ 7:23 ላይ ሙሴ 40 ዘመን ሲመላው ወንድሞቹ የእስራኤል ልጆች ይጎበኝ ዘንድ በልቡ አሰበ ይላል። ወገንተኝነትን ያ ለምሳሌ በተመሳሳይ አኗኗርና ፍላጎት የተባበሩ ሰዎች መጽሐፍ ቅዱስ ወንድሞች ይላቸዋል። ለምሳሌ ጌታ ምን አለ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አንድ የተባበረ። ሌላው የሰው ልጆች ሁሉ ወንድሞች ይባላሉ። ለምሳሌ በዕለተ ምጽአት ማቴዎስ 25:40 ላይ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ ስለ እንኳን ስላላደረጋችሁ ለኔ አላደረጋችሁም ይላቸዋል ሲወቅሳቸው። አዎ ጌታ ወንድሞች ይላል። እነሱ ሁሉ ደቀ መዛሙርትና አማኞችም ወንድም ይባላሉ። ለምሳሌ ጳውሎስ በአንደኛ ተሰሎንቄ 5 ላይ ወንድሞች ሆይ ስለኛ ጸልዩ ይላል። አጠቃላይ ክርስቲያኑን ነው። ሌላ የፍቅር ወንድምነት፣ ለምሳሌ ዳዊት ወንድሞች በህብረት ቢቀመጡ እነሆ መልካም ነው ይላል። የፍቅር ወንድምነት። ጓደኛም ወንድም ይባላል። ለምሳሌ ሁለተኛ ሳሙኤል 1:26 ላይ ወንድም ዮናታን ሆይ እኔ ስላንተ ጨነቃለሁ አለ። አሁን በምን የፍቅር ወንድምነት ካልሆነ? ሌላው በስጋ ዝምድና ስጋ ዘመዶች ወንድሞች ይባላሉ። ለምሳሌ ያጎትና ያክስት ልጆች፣ ይሄን እናጠነከረ ወንድማማች ይላቸዋል። ሎጥ የአብርሃም የወንድም ልጅ ማለት ነው አይደል እንዴ? ያው አብርሃም ለሎጥ አጎቱ ነው።
እውነት ነው።
ግን እኛ ወንድማማች ነንና በእኔና ባንተ በርለኞችና በርለኞች መካከል ጠብ እንዳይሆን እለምንሃለሁ ይሏል ዘፍጥረት 13 8 ላይ። አጎቱ ሲሆን ወንድማማች ነን ይላል። ስለዚህ ወንድም የሚለው ቃል እጅግ ሰፊ ሆነ ትርጓሜ ያለው ነው በመጽሐፍ ቅዱስ።
መልካም። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖን ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ አሉ አይደሉምን? እያሉ ተሰናከሉበት። መድኃኒታችን ኢየሱስ ክርስቶስ ግን ነቢይ በገዛ ሀገሩ ሳይከብር አይቀርም አላቸው የሚለውን ቃል ይዘው የጌታችን የመድኃኒታችን ኢየሱስ ክርስቶስ የሥጋ ወንድሞችና እህቶች እንደሆኑ ይጠቅሳሉ። ይህንን እንዴት ያዩታል? ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ እነማን ናቸው? የማን ልጅ ነበሩ?
መታየት ያለበት እውነት ነው። በሥጋ የወለደቻቸው እናታቸው አድርገው ጽሑፎቻቸው ላይ ኑፋቄ ጽሑፎቻቸው ላይ ጽፋሉ። ይህን የተሰናከሉበት ቀድሞ አይሁድ ናቸው። አሁንም በአይሁድ መሰናከል ውስጥ ያሉ ሰዎች እንዳሉ ነው የሚያስረዳው። መጀመሪያ ደረጃ በሥጋ የወለደቻቸው እንደ ወንጌላውያኑ እንመልከት እስቲ። እናታቸው ወእህት አለእሙ፣ የእናቱ እህት ብሎ ዮሐንስ የጠቀሳት የቀለዮጳ ሚስት የማርያም ልጆች መሆናቸውን ወንጌላውያን በትክክል ነው የጻፉልን። እስቲ እንመልከት ማቴዎስ 27:56 ላይ እንየው። ከርሱም ከነርሱም ይላል መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም የዘብዴዎስ የልጆቹ እናት ነበሩ ይላል። እዚህ ላይ የያዕቆብና የዮሳ እናት ማርያም ብሎ ወንጌላዊ ጽፎልናል። እቺን ማርያም እናያዛ። ማርቆስ 15:40 ደግሞ በጣም የተለየ ትርጉም ሰጠ። መግደላዊት ማርያም አለ የታናሹ ያዕቆብና የዮሳም እናት ማርያም ሰሎሜም ነበሩ ይላል። ያዕቆብን ታናሹ ይለዋል ማርቆስ 15:40። አሁን ይሄንን ካየን ዮሐንስ ወንጌል ላይ ስንመጣ እንዲህ ይላል 19:25 ላይ ወንጌላዊ ዮሐንስ ምን አለ? በኢየሱስ መስቀል አጠገብ እናቱ አለ ቅድስት ድንግል ማርያም። ቀጠለና የእናቱ ምህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆሞ ነበሩ ብሎ አስረግጦ ጽፏል። እመቤታችን እናቱ አለ ከርሷ ጋር ደግሞ ብዙ ሴቶች እንዳሉ ሲጠቅስ አንደኛዋ ወህት አለሙ የእናቱ እህት የተባለች የቀለዮጳ ሚስት ማርያም ስትገኝ የጌታችን እንግዲህ አክስት ናት። አሁን ቅድም እንዳየነው ያጎት ያክስት ልጅ እንኳን ይቅርና የሩቅ ዘመዶችም እንኳን ወንድሞች ይባላሉ። ስለዚህ ያዕቆብና ዮሳ የጌታ ያክስት ልጆች በመሆናቸው ወንድሞች ተብለው እንደተጠቀሱ ነው ወንጌላው አስረግጦ የጻፈልን። ታናሹ ያዕቆብን ማለቱ ለምንድን ነው? ታናሹ ያዕቆብ እንደምናነበው ከታላቁ ያዕቆብ ሲለይ ነው። ከያዕቆብ ወልደ ዘብዴዎስ ማለት ነው። ለምሳሌ ጳውሎስ ከሐዋርያት ጋር ለመገናኘት ኢየሩሳሌም በሄደ ጊዜ የተገናኘው ከታናሹ ያዕቆብ ጋር እንደነበረ የሐዋርያት ሥራ 12:2 ጽፏል። ታላቁ ያዕቆብ እንዳንል በሰይፍ ሄሮድስ አስመትሮታል። ይሄን መታየት አለበት እና እልፊዮስ ይለዋል በአረማይክ፣ ቀለዮጳ ይለዋል በግሪክ። ስለዚህ የጌታ ወንድሞች የተባሉት የቀለዮጳም የልፍዮስ እና የቅድስት ድንግል ማርያም እህት የተባለችው የማርያም ልጆች ሲሆኑ ደግሞ ለጌታ ምኑ ናቸው ማለት ነው? አስረግጠው የጌታ ያክስት ልጆች መሆናቸውን እዚህ ላይ እናነባለን። ለዚህ ነው ያክስት ልጅና ያጎት ልጅ እንኳን ወንድም ጋሼ ይባላል። በዚህ ነው ይሁዳን ደግሞ እስቲ እንመልከተው። በመልእክቱ ላይ የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ ይላል። ልበ የቀለዮጳ ሚስት የማርያም ልጅ ያዕቆብ ወንድም እንደሆነ ጽፏል። የኢየሱስ ክርስቶስ ግን ምንድነው? ባሪያው ብሎ ጽፏል። ወንድም ቢሆን ባሪያው አገልጋዩ ሊል አይችልም የሥጋ ወንድም። ይሄ በጣም አይሁድ የተሰናከሉበት ነው። ያዕቆብና ዮሴፍ በማቴዎስ 27 በማርቆስ 15 እንዳየን ደግሞ የሌላኛይቱ ማርያም ይላቸዋል። ይሁዳን ደግሞ የቀለዮጳ ሚስት የሌላኛይቱ ማርያም ልጅ እንደሆነ በዚህና ለዚህ እኮ ነው ዮሐንስ 19:26 ላይ ከጎኗ ማንም ሰው ስላልነበረ እነኋት እናት አለው ለዮሐንስ። በቃ ይዟት ወደ ቤቱ ሄደ ይላል። ለሞ ለገቢረ በዓል በ12 ዓመቱ እናቱ ይዛው ስትወጣ ሉቃስ 2:41 ላይ ከእርሱ ውጭ ሌላ ልጅ ተብሎ የተጠቀሰ ለበዓል የወጣ ልጅ ፈጽሞ የለም። ከወንጌል የወጡ ሁሉ የተረገሙ ናቸው ጳውሎስ እንዳለው። እንደገና ጌታችን ወዳደገባት ወደ ናዝሬት ሲመጣ ማርቆስ 6:3 ላይ የማርያም ልጅ እያሉ ጠሩት እንጂ ከማርያም ልጆች አንዱ አላሉ፣ በፍጹም አላሉ። ወንጌላውያንም አልጻፉም ከጌታችን በቀር የማርያም ልጆች ብሎ የጻፉት እስቲ ይታይ የት አለ? የለም። ስለዚህ ይህ ብቻ አይደለም፣ የጌታ ወንድሞች ተብሎ የተጠሩ የጌታ ታላላቆች መሆናቸውን እንረዳለን። በእድሜ ራሱ በምን እናውቃለን? ዮሐንስ 7:3 ላይ እና ማርቆስ 3:21 ላይ ታናሽ ታላቅን አይመክርም ታላቅ ታናሽን ይመክራል እነርሱ ግን እንዲሄድ ራሱን እንዲገልጥ ገሊላ ሀገሩ ስላልሆነች ወደ አንደር ሲመክሩት ነበር እንደውም አበደ ብሎ ሊይዙት መጡ ይላል ታላላቆች መሆናቸውን ያስረዳል ስለዚህ በፍጹም በፍጹም አይሁድ የተሰናከሉበት ወንጌላውያን ያልጻፉትን ይዘው ዛሬ ድረስ ከ2000 ዓመት በኋላ እንደገና ሚሰናከል ሰው መምጣቱ በእጅጉ የሚገርም ነገር ነው
የሚገርም ሆነ እነሱ ወንድም ብሎ ነው የተሰከኑ እንዳንከሉት አይደለም መጽሐፍ ቅዱስ ልጅሽ ብሏል እናትህ ብሏል እናዋት እናትህ እነሆ ልጅሽ እናታችን ሆነስ ነውልዶልሽ እንዴ ይሄ ይገታ ቀረኩ ይሄን ለምን አልተረጎሙትም
በትክክል
የሚያሳዝነው ነገር ምንድነው የምን መንፈስ እንደው አይገባህም አሁን በጣም የተቀመጠባትና ሀያ አክብሮ ያዋታል ተመልከት ወደ ሆሳዕና መድኃኒታችን ኢየሱስ ክርስቶስ ጋር የተቀመጠባትን ሀያ የታደልሽ ነሽ ክርስቶስ ተቀምጦብሽ ጨርቅ ተነጠፈልሽ የታለ ይዘምራል ግን 9 ወር ከ5 ቀን በማህፀኗ ወስና ከስጋዋ ስጋ ከነፍሷ ነፍስ የተዋሃደውን አምላክ በእሷ ሻከብሩት አይታየም አይናገሯት
ዮሐንስ 13 ነው ያወሪው መንፈስ የስድቡ መንፈስ
ነው ሌላው እስቲ እንደ እዚህ መግለጥ የማንፈልገው ስሙን እምነት ተከታዮች ይሄንን የሚያቀነቅኑት የእምነቱ መስራች የነበሩትን ማርቲን ሉተርና እና ጆን ካልቪን ስለእናታችን ዘላለማዊ ድንግልና ምን ብለው ነበር
እዚህ ሰዎች ፍጹም አላዋቂነታቸው ነው እዚህ ላይ ያያየነ ያለ ነው አያውቁም አለማወቃቸውንም አያውቁም የእምነት መስራቾቹ እንኳን የተናገሩትን ነገር ፈጽሞ እንዳላነበቡ ነው የሚያሳየው ለምሳሌ እስቲ እንመልከት ጆን ካልቪን ከመስራቾቹ አንዱ ምን ይላል የቀሊዮጳ ሚስት ማርያም የክርስቶስ እናት እህት ነበረች ይላል እናም ይህን በማለት የዕብራይስጥ ቋንቋ ቃልን ተጠቅሟል ይህም ወንድሞች የሚለው ቃል ያክስትና ያጎት ልጆች ሌሎች ዘመዶችንም ያካትታል ስለዚህ ቅድስት ድንግል ማርያም ይላል የክርስቶስ ወንድሞች በሚል ተጠቅሷልና የክርስቶስ የሥጋ ወንድሞች ናቸው ብሎ ሄልቪደስ መናገሩ ድንቁርናውን ያሳያል ይላል ይሄን ያለው እንግዲህ ጆን ካልቪን ኮሜንታሪ ኦፍ ዘ ጎስፕል ላይ ነው ሉተር ደግሞ ምን ይላል ክርስቶስ አለ የማርያም ብቻኛ ልጅ ነው ድንግል ማርያምም ከርሱ ውጪ ሌላ ልጆች አልወለደችም እኔም ወንድሞች ከሚለው በእውነት አጎቶች በሚለው ፍቺ ስማማለሁ ቅዱሳን ጻፊዎችና አይሁዶች ያጎት ያክስት ልጆችም ሁሉ ወንድሞች ይያሉ ይጣራሉና በማለት ሰርመን ኦፍ ዘ ጆን ላይ ጽፏል ስለዚህ እነዚህን ሰዎች ለኛ አብነቶቻችን ባይሆኑም ቅሉ እንደው ይሄንን የሚያስተጋቡ ሰዎች እንኳን መስራቾቻቸው እንኳን የጻፉትን ሪፈር እንኳን ማድረግ ገልጦ ማንበብ እንኳን እንዳልቻሉ ያስረዳል ይሄም ፍጹም ስንፍና ነው
በጣም የሚያስደስት ነው መንበር እኔ እዚህ ላይ አንድ ነገር ምን ያለሁኝ የእግዚአብሔር ቃል በዛ ተብሎ አይቀነስም አነሰ ተብሎ አይጨመርበት መጽሐፍ ቅዱስ ያዛል
በትክክል
ተመልካቾቻችን የዕለቱ መርሃ ግብራችን እዚህ ላይ ይጠናቀቃል ቀሪዎቹ መርሃ ግብሮች እንድትከታተሉ በአክብሮት እንጋብዛለን አሜን